ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ገዢው የብልጽግና ስብስብ ሀገር ለመምራት የማይችል ድርጅት መሆኑ ተመለከተ። የሀገሪቱን ሀብት በግራንድ ኮራፕሽን ዘረፋ እርቃኗን ያስቀሩትን ዘራፊ ሚኒስትሮች ከተጠያቂነት ገሸሽ የተደረጉ ሲሆን ሚኒስትሮቹ በአብይ ቀጥተኛ ፈቃድና ትእዛዝ ሲዘርፉ መቆየታቸውን ምንጮች ጠቆሙ። በባህር ዳር፣ በናዝሬትና በአዲስ አበባ በተደረጉ አራት የብልጽግና ዝግ ስብሰባዎች ያለ ውጤት መበተኑና አጠቃላይ ስብስቡ ብልጽግና የሶስት ሰዎች ፈላጭ ቆራጭ የግል ጉዳይ ማስፈጸሚያ መሆኑ ተጠቆመ። የጥምቀትን በዓል አስታኮ በአዲስ አበባ መጠነ ሰፊ የአብሳ ዘመቻ ሲጧጧፍ የህወሓት የጦር መኮንኖች እንዲፈቱ መወሰኑም ታወቀ። የህወሓት ትጥቅ ፈትቷል ዜና በኦህዴድና በህወሓት መካከል የሚካሄድ የፖለቲካ ቁማር መሆኑና የኦሮሞ ብልጽግና ኦህዴድ በወልቃይት ጠገዴና በራያ ጉዳይ ላይ ውሳኔ ላይ የደረሰው ከፕሪቶሪያው ስምምነት በፊት መሆኑን ለጋሻ የአማራ ድምፅ ራዲዮ የደረሰ መረጃ አመላከተ። የአሜሪካ መንግስትና ስቴት ዲፓርትመንት በአማራ ህዝብ ጉዳይ ላይ በራቸው የተከፈተ መሆኑን የኢትዮጵያ ወርቅ ጋሻው ገለጸች የሚሉትን ዜናዎቻችንን ዝርዝር ከዕለቱ የውይይት ፕሮግራማችን ጋር አካት ለዛሬ ታህሳስ 7 ቀን 2015 ዕለተ ሰንበት ፕሮግራም ቀርበናል።
የነጠርቼ ተሰልፌ በፋኖስ የተሰሙ ጓደኞቼ የደም ዋጋ ላረክስ ፋኖ ለነጻነት ፋኖ ለአንድነት ይዘምታል ጊዜ ለኢትዮጵያ።
ሰላም ጤና ይስጥልኝ ክብራትና ክብራን አድማጮቻችን፣ ይህ ዘወትር እሁድ፣ ቅዳሜ፣ ማክሰኞና ሐሙስ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ አጭር ሞገድ የሚተላለፍላችሁ የእናንተው ጋሻ የአማራ ድምፅ ራዲዮ የታህሳስ 7 ቀን ዕለተ ሰንበት ስርጭት ነው። ክብሯትና ክብሯን አድማጮቻችን፣ የዛሬውን ፕሮግራም አዘጋጅቶ የሚያቀርብላችሁ ወንድወሰን ተክሉ መሆኔን እየገለጽ እስከ ዝግጅታችን ፍጻሜ ድረስ ትከታተሉን ዘንድ በአክብሮት እየጋበዝኩ ወደ ዕለቱ ዜና አመራለሁ። መልካም ቆይታ። ገዢው የብልጽግና ስብስብ ሀገር ለመምራት የማይችል ስብስብ መሆኑን በተግባር መረጋገጡን ጋሻ የአማራ ድምፅ ራዲዮ ካሰባሰባቸው መረጃዎች ማወቅ ተችሏል። ራሱን የዚህ ስብስብ ቁንጮ ያደረገው አብይ አህመድ አሊ ቅዳሜ ታህሳስ 6 ቀን 2015 ዕለት አራት ሚኒስትሮቹን ከሚኒስትሮች ምክር ቤት የቀነሰው ዘራፊዎቹን ከተጠያቂነት ዞር ለማድረግ ብሎ መወሰኑን በጠቅላይ ሚኒስትሩ ጽህፈት ቤት ውስጥ ካሉ የጋሻ አማራ ምንጭ ጠቁመዋል። ከተጠያቂነት ገለል ከተደረጉት አራቱ የሚኒስትሮች ምክር ቤት አባላት ውስጥ በተደራጀ ዘረፋ መጠነ ሰፊ የዝርፊያ ተግባር ውስጥ የተዘፈቁትን ታከለ ኡማንና ዳግማዊት ሞገስን ምንጫችን በግንባር ቀደምትነት ጠቅሰው የሁለቱ ሚኒስትሮች መጠነ ሰፊ ሀብት የመዝረፍ ተግባር በጠቅላይ ሚኒስትሩ ቀጥተኛ ትእዛዝ በዘረፋ ተግባር ላይ መሰማራታቸውን ጠቁመው ከሚዘርፉት ሀብት ውስጥ እስከ 60% ያሉን ለአብይ በመስጠት ሲዘርፉ የነበሩ ናቸው በማለት ገልጿቸዋል። የዘረፉትን ሀብት በጠቅላይ ሚኒስትሩ አካውንት ውስጥ ገቢ በማድረግ ደረጃ ታከለ ኡማ ታማኝ ያለመሆኑን ምንጫችን ጠቁመው፣ በአንጻሩ እያካሄደ ባለው መጠነ ሰፊ ዘረፋ የገንዘብ ጡንቻውን በእጅጉ እያፈረጠመ በመምጣት የፖለቲካ ስልጣን እስከ ማለም ያደረሰ አቅምና ጉልበት በመገንባቱ ለጠቅላይ ሚኒስትሩ ምንቾት መንሳት እንደቻለ ጥርጣሬ እንዳላቸው ምንጫችን ጠቁመው፣ ማስወገድም ሆነ መተው ስላልተቻለ ከተጠያቂነት ገለል ማለት አለብህ ተብሎ ሊቀየር እንደቻለ ገልጸዋል። የታከለ ኡማ የፖለቲካ ስልጣን ህልም ሽመልስ በሚመራው ኦሮሞ ክልል ውስጥ ስፍራ እንዳይኖረው የመደረጉ ሁኔታ በፌደራሉ ስልጣን ላይ አይኑን እንዲጥል አድርጎታል የሚለው የምንጫችን መረጃ አብይ ታከለ ኡማን ሙሉ በሙሉ እንዳያስወግደው ታከለ ያካሄዳቸውን የተደራጀ ዘረፋዎች በአብይ ትዕዛዝና አብይ ተካፋይ በመሆኑ አልተቻለውም ሲሉ ገልጸውታል። በመጠነ ሰፊ የዝርፊያ ተግባር ላይ የተሰማሩት የአዴፓ ዳግማዊት ሞገስና የኦህዴዱ ታከለ ኡማ ከሚኒስትር ኃላፊነት ግለል እንዲሉ የተደረገው በፈጸሙት ዝርፊያ ከሚመጣባቸው ተጠያቂነት ዘወር በማድረግ አብይ ራሱን ለመከላከል ያደረገው ራስን የመጠበቅ እርምጃ ነው ሲሉ ምንጫችን ገልጸዋል። የብልጽግና ቁንጮ አብይ አህመድ ከሳምንት በፊት ሀብት የዘረፋችሁ ባልደረቦቻችን መፍትሄው ቀላል ነው፣ ከዘረፋችሁት ሀብት የዳቦ ፋብሪካ በመገንባት ብቻ በመካከላችን ያለውን ችግር መፍታት ይቻላል ብሎ የገለጸ ሲሆን ለኦህዴድ ቅርብ የሆኑት ምንጫችን ታከለ ኡማ በዚህ አራት የስልጣን ዓመት ከመቶ ቢሊዮን ብር በላይ በግል ኪሱ ማድረግ የቻለ ዘራፊ መሆኑን ጠቁመው ለአብይ ምን ያህሉን ገቢ እንዳደረገ መገመት ያስቸግራል ሲሉ ጠቅሰውልናል። ይህ በመሆኑም በተደራጀ ዘረፋ መጠነ ሰፊ የአገርና የህዝብን ሀብት የዘረፉትን ታከለ ኡማንና ዳግማዊት ሞገስን በክብር ሸኝተናል በማለት ባለውለታነቱም ሲያሳየን ተስተውለዋል። ገዢው የብልጽግና ፓርቲ ስብስብ ንብረትነቱ የሶስት ፍላጭ ቆራጭ ግላዊ ፍላጎት ማስፈጸሚያ ስብስብ መሆኑ ተገለጸ። ሰሞኑን በባህር ዳር፣ በናዝሬትና በአዲስ አበባ በተደረጉ የብልጽግና ዝግ ግምገማዎች በሙሉ የተነሱበትን ዓላማ ባለማሳካት ያላንዳች ውጤት መበተኑንና በአጠቃላይ ሁኔታ ብልጽግና የተባለው ስብስብ የሶስት ፈላጭ ቆራጭ ግለሰቦች የግል ጉዳይ ማስፈጸሚያ ስብስብ ነው ሲሉ የአዲስ አበባና የባህር ዳር ምንጮቻችን ጠቁመዋል። ከሁለት ሳምንት በላይ በፈጀው የባህር ዳር፣ የአዲስ አበባና የናዝሬት ዝግ ስብሰባዎች ላይ የታየው ድምር ውጤት የስብስቡን እንደ አንድ ገዢ ፓርቲ ተጠናክሮ የወጣበት ስብሰባ ሳይሆን የጥቂት ግለሰቦች መፈንጫ መሆኑን በጋድ አሳይቶ ለመሰብሰብ የተገደደበትን አጀንዳ ሳያሳካ ሜዳ ላይ የቀረ ስብሰባ ነው ሲሉ ምንጮቻችን የገለጹት በኖቬምበር 2 ቀን 2022 በፕሪቶሪያ የተካሄደውን የኦህዴድና የህወሓት ምስጢራዊ ስምምነትን ለመተግበር አብይ መራሹ የብልጽግና ቡድን የናይሮቢውን የትግበራ ስምምነትን አተገባበር በሚል ርዕስ ስር መጀመሪያ በአዲስ አበባ ለጥቆም ባህር ዳር ሰልሶም በናዝሬት በዝግ ከተሰበሰበ በኋላ ወደ አዲስ አበባ በመመለስ ለአራተኛ ዙር በዝግ መሰብሰቡ ይታወቃል። በአራቱም የዝግ ስብሰባዎች ላይ ስርዓቱ ጠቅላላ መግባባት ላይ ይደረስበታል ብሎ በአጀንዳነት ይዞት የተነሳው የናይሮቢውን የትግበራ ስምምነት አፈጻጸም አጀንዳ ስብስቡ ከጠበቀው በተጻራሪ መልኩ ስብስቡን የፈረካከሰ እይታዊ አቋም በመፍጠር ስብስቡን ድንጋጤ ውስጥ እንደከተተውና ድርጅታዊ ህልውናው በድቡሽት ላይ የተገነባ ስብስብ መሆኑ የታወቀበት ስብሰባ መሆኑን ነው መረዳት የቻልነው። በአራቱም ስፍራ ዝግ ስብሰባ ጎልቶ የወጡትን የልዩነት ኩነቶችን ለአብነት ለመጥቀስ ያህል የአማራ ብልጽግና መካከለኛውና ታችኛው አመራር ሙሉ በሙሉ ማመጻቸው፣ በወልቃይት ጠገዴና ራያ ጉዳይ ላይ አንድም ስምምነት ላይ መደረስ ያለመቻሉ፣ የብልጽግናው ድርጅታዊ ህልውናና አንድነት ያለመኖሩን በገሃድ የታየበት መሆኑ፣ የኦህዴድን የበላይነትን ዶክትሪኔሽንን ማስረጽ ያለመቻሉ እውነታ፣ ኦህዴድ በአዲስ አበባና በአማራ ፋኖ ላይ ካስተጋባው አቋም ለይስሙላም እንኳን ቢሆን ሳይወድ በግድ ለማፈግፈግ የተገደደበት የመሆኑን ሀቅ በጥቂቱ የሚጠቀሱ ነጥቦች ናቸው። ይህ በእንዲህ እንዳለ በአራት ዙር በተካሄደው የብልጽግና ዝግ ስብሰባ ድርጅቱ ንብረትነቱ የተወሰነ የአብይ አህመድ የግል ድርጅትነቱ ይልቅ የአብይ አህመድ የሽመልስ አብዲሳና የአዳነች አቤቤ ጉዳይ ማስፈጸሚያ ስብስብ መሆኑ የታየበትና የታወቀበት ስብሰባ ሆኗል ሲሉ ምንጮቻችን ገልጸውልናል። እንደ ምንጮቻችን መረጃ መሰረት ሽመልስ አብዲሳና አዳነች አቤቤ በብልጽግና ውስጥ ከአብይ ቀጥሎ በፈላጭ ቆራጭ ስልጣን ባለቤትነታቸው ጎልተው የወጡበትና የታዩበት ስብሰባ መሆኑን በመግለጽ ብልጽግና እንደ ድርጅት ህይወት ያለው ድርጅት ነው ማለት አይቻለንም በማለት ገልጸዋል። የጥምቀትን በዓል አስታኮ በአዲስ አበባ መጠነ ሰፊ የአፈሳ ዘመቻ መጧጣፉ ከአዲስ አበባ የደረሱ መረጃዎች ይጠቁማሉ። በአፈሳው ከሺህ በላይ ወጣቶች የታፈሱ ሲሆን አብዛኞቹ ታሳሪዎች የአማራ ተወላጆችና ጽኑ የኦርቶዶክስ እምነት ተከታዮች መሆናቸውን ነው ማወቅ የተቻለው። ይህ በእንዲህ እንዳለ የህወሓት ትጥቅ ፈትቷል ፖለቲካ በኦህዴድና በህወሓት መካከል የተደረገ ቁማር ነው ሲሉ በሂደቱ ውስጥ ያሉ ታማኝ ምንጮች የተቆሙ ሲሆን፣ በተመሳሳይ ዜና በአርባ ምንጭ እስር ካምፕ ታስረው ያሉት የህወሓት ጄኔራሎችና መኮንኖች መፈታታቸውን ማወቅ ተችሏል። መኮንኖቹ ከአሁን በኋላ ነጻ ናቸው ተብለው የተለቀቁ ቢሆንም ወደ አዲስ አበባ የሚመጡበት ትራንስፖርት በመንግስት ስላልቀረበላቸው ከተማዋን ለቀው መውጣት አለመቻላቸውን ምንጮቻችን ጠቁመዋል። በወልቃይት ጠገዴ ራያ ጉዳይ ላይ አብይ መራሹ ቡድን ማለትም አብይ የሚመራው የኦህዴድ ብልጽግና አመራር ቡድን ግዛቶቹን ለመቆጣጠር የወሰኑት ከፕሪቶሪያው ስምምነት በፊት ነው ሲሉ ለኦህዴድ ቅርበት ያላቸው ምንጮች ገለጹ። እንደ ምንጮቻችን ጥቆማ መሰረት የኦህዴድ ቡድን ወልቃይት ጠገዴና ራያን ሙሉ በሙሉ በመቆጣጠር ራያን ለትህነግ ሰጥቶ ወልቃይት ጠገዴን በራሱ ቁጥጥር ስር ለማዋል የወሰነው የፕሪቶሪያው ስምምነት ከመፈጸሙ ቀደም ብሎ ነው በማለት ይገልጹና በዚህ የሴራ ውሳኔ ላይ የአማራው ብልጽግና አገኘው ተሻገር ዋና ተሳታፊ ነው ሲሉም አክለዋል። ሆኖም ይህንን ውሳኔ ተግባራዊ አፈጻጸምን በተመለከተ ምንጫችን በቀነ ቀጠሮ አስደግፈው ሊገልጹልን አለመቻላቸውን ለመግለጽ እንወዳለን። የአሜሪካ መንግስትና ስቴት ዲፓርትመንት በአማራ ጉዳይ ላይ በራቸውን አልዘጉም በማለት የኢትዮጵያ ብሔራዊ የስደት መንግስት መስራችና ፕሬዚደንት የኢትዮጵያ ወርቅ ወይም የሐረር ወርቅ ጋሻው ለጋሻ የአማራ ድምፅ ራዲዮ ገልጻለች። የአማራ አደረጃጀት ተስፋ የሚጣልበት ከሆነ አሜሪካ ለመቀበል በሯ ክፍት ነው ያለችው የኢትዮጵያ ወርቅ የፕሪቶሪያውን ስምምነት የሰላም ስምምነት ሳይሆን የስልጣን መቀራመት የሴራ አጋርነት ነው ብላ የገለጸች ሲሆን የአማራ ብሔርተኝነት ከኢትዮጵያ ብሔርተኝነቴና እንዲሁም ከፓን አፍሪካኒዝምነቴ ጋር ቅንጣት ልዩነትና መጋጨትን አላየውበትም በማለት የአማራን ብሔርተኝነት ከኢትዮጵያ ብሔርተኝነት ጋር ሰምና ወርቅ መሆኑን በመግለጽ በአማራነት መደራጀት ከኢትዮጵያዊነት ማማ ላይ መውረድ ማለት ነው ለሚሉት እንጭጭ አስተሳሰቦች እንደማትጋራ ገልጻለች። ክብሯን አድማጮቻችን ከኢትዮጵያ ወርቅ ጋር ያደረግነውን ቆይታ በውይይት ፕሮግራማችን እንዲከታተሉ በመጠቆም ዜናዎቻችንን ስንደመድም ወደ ቀጣዩ ፕሮግራማችን በመጋበዝ ነው። መልካም ቆይታ።
የነጠርቼ ተሰልፌ በፋኖስ የተሰሙ ጓደኞቼ የደም ዋጋ ላረክስ የደም ዋጋ ላረክስ ፋኖ ለነጻነት ፋኖ ለአንድነት
አፈር ሳጫነኝ ሳልን ተናስክልደን አሳልፍ አልሰጥም ወልቃይት ጠገዴን የእኛ ነን እያሉ በተወለድንበት እያለን በሕይወት ማን ነው የማዝበት ክብሬን ከወገነ አሰልጬ ብገኝ የቴዎድሮስ አጥንት የእነ በላይ አጥንት የንጉሥ ሚካኤል የምኒልክ አጥንት እሾውን አይውቀኝ እንኑራለን እንጂ ስለ ኢትዮጵያ አብረን ያቆምናትኛ ነን ስጋ ደም ገብረን ባይና ሳያይ ጋይት ሲያስወጣ ጋነንት ቢነሳ ይደልጋፋት ጥላቱን ያጠፋት የኢትዮጵያን የነካ ዓይንን የነካ ሕዝብን የነካ ዓይንን የነካ ግጠም አለኝ ለአንቺ ግጠም አለኝ
ሀየ ሀገ ክብሯንና ክብሯት አድማጮቻችን እየተከታተላችሁት ያለው ጋሻ የአማራ ድምፅ ራዲዮ የዕለተ ሰንበት ፕሮግራም ነው። በፕሮግራማችን ቅደም ተከተል መሰረት ከዜና ቀጥሎ የምናቀርብላችሁ የውይይት ፕሮግራም መሆኑን ታውቃላችሁ። እነሆ ፕሮግራሙን ጀምረናል። ለዛሬው የውይይት ፕሮግራም በእንግድነት የጋበዝኩላችሁ የኢትዮጵያ ወር በሚል ቅጽል ስም የምትታወቀው የሐረር ወር ጋሻውን። ክብሯን አድማጮቻችን የሐረር ወር ጋሻውን ለማስተዋወቅ ማለት የኢትዮጵያን ስም በዓለም መድረክ ላይ በማስጠራት ያደረገችውን ድንቅ ስራ በተለይም ደግሞ ከ30 ዓመት በፊት በአማራ ጉዳይ ላይ የመጀመሪያው ጸረ አማራ ጭፍጨፋ ሲነሳ ጭፍጨፋውን በማጋለጥና በማውገዝ እንዲሁም ድምፅ በመሆን የጀመረች በዲፕሎማሲ፣ በባህል፣ በሰብአዊ መብት፣ በፖለቲካ ወዘተ ዘርፍን መዘርዘር ብንጀምር ካለን እጅግ ውስን አየር አንጻር የሚበቃን አለመሆኑን በመግለጽ እንግዳችንንና እናንተን ክብሯት አድማጮቻችንን ጥልቅ ይቅርታ በመጠየቅ በቀጥታ ወደ እንግዳችን አመራለሁ። እንግዳይን ከመጋበዜ በፊት የኢትዮጵያ ብሔራዊ የስደት መንግስት በአሜሪካን ሕግ መሰረት ተመዝግቦ ያለ ድርጅት መስራችና ፕሬዚዳንት እንዲሁም አቦሊሽ ዘ አማራን ጄኖሳይድ ኢን ወለጋ ኢትዮጵያ ዩኤስኤ በኢትዮጵያዊቷ ወለጋ የአማራ ዘር ማጥፋት ይወገድ በሚልም የምትንቀሳቀስ መሆኑን ጠቅሳለሁ። ውድ የኢትዮጵያ ወርቅ እንኳን በሰላም መጣሽ።
እንኳን በሰላም ጠብቃችሁኝ እላለሁ። የመላው አማራ ህዝብ ብቸኛው ድምፅ ጋሻ ሚዲያ።
እሺ፣ አመሰግናለሁ። እስቲ ወደ አጠቃላይ ጥያቄዎች በፊት በአጭር ለክብሯን አድማጮቻችን አንቺ ማስተዋወቅ በሚገባኝ መልኩ ላላስተዋወቅ እችላለሁ እና በአጭሩ ራስሽን ገልጸሽ ወደ ዕለቱ ውይይታችን ብናመራ። ውድ የኢትዮጵያ ወርቅ።
እሺ፣ ጋዜጠኛው ወንደሰን ተክሉ በጣም አመሰግናለሁኝ። በቂ አስተዋውቀሃል። በተለይ አንተ በጋዜጠኛነት በደንብ ተፈትነህ የነፃው ፕሬስ አባል ሆነ በዛ ሰዓት ውስጥ ያለፍክ ነህ እና ከዚህ የበለጠ እኔ ምንም መታወቅ አያስፈልገኝም። ባጭሩ ግን በመጀመሪያ ለመመለስ እግዚአብሔር ማመስገን ፈልጋለሁ። በተለመደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእመቤታችን በድንግል ማርያም ልጅ በኢየሱስ ክርስቶስ ስም ኢትዮጵያዊነትን በተወጋው ልሳኔ የመላውን የኢትዮጵያን ሕዝብ በተለይ እየተጨፈጨፈ በሀገር ወዳድነቱ በሀገሩ ላይ እንዳይኖር የተደረገው የአማራውን ህዝብ ትልቅ ሰላምታ አቅርባለሁ። አይዟችሁ እላለሁ። በተረፈ እኔ ባጭሩ ለኢትዮጵያ አንድነት፣ ለኢትዮጵያ ሉዓላዊነት፣ ለጠቅላላው ህዝቧ መብትና አገሩን የተቀማውን አገሩ ለህዝቡ ለማስመለስ ወያኔ ከመጣ ጀምሮ ማለት ነው በተለይ ስለተነጠቀ ሀገሩና ይሄ አሁን ያለው ሁኔታ እያንዳንዱን ኢትዮጵያዊ ከዚህ ውጣ ከዛ ውጣ አገርህ አይደለም እየተባለ ከጎረቤት የመጡት ዛሬ ኢትዮጵያ ነን ብለው የሚሉት ከባህር ማዶም የመጡት እንግዲህ ስለቀሙት ለመላው የኢትዮጵያ ህዝብ ያለምንም ልዩነት አገሩን ለህዝቡ ለማስረከብ ስታገል ለዴሞክራሲ ያለው ኢትዮጵያዊት ነኝ ብሎም ለአፍሪካ አንድነት። ከዚህ ውጭ ስራዬም ህይወቴም እንግዲህ ይሄው ነው እና እዚህ ላይ የአንድ ልጅ እናት ነኝ። ይሄንኑ ነው እንግዲህ ራሴንን የማስተዋውቀው በዚህ ነው። በቂ ነው። አመሰግናለሁ።
የፕሪቶሪያውን ስምምነት አብይ መራሹ መንግስት የሰላም ስምምነት እያለ ይገልጸዋል። አንቺ እንዴት ነው የምትገልጭው?
ምንም የሰላም ስምምነት የለም። ህዝብ አማራውን እየጨፈጨፉት ለዚች ሀገር ብዙ ያደረገ ያሰለጠነ ያደቃ አንድነቷን ጠብቆ የኖረ ጠላት ታሪኩን የጻፈለት ትምህርት ቤት ከፍቶ በሃይማኖቱ ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የሚባለውን የማያቅበር ዝደውን ሁሉ መቼ እንደተወለደና መጽሐፍ እንኳን እንዳለበት የማያውቀውን ሁሉ በፊደል ፈጥሮ የራሱን በዩኒቨርሲቲ ገና ሳይጀመር አብዛኛውን ቦታ አንዷ ኢትዮጵያ ነች በዓለም ውስጥ ካሉት ጥቂት ሀገሮች ውስጥ ኢትዮጵያን አማራው በኢትዮጵያ ኦርቶዶክስ ተዋሕዶ በኩል ፊደል እያስቆጠረ ማንበብ የሚባል መጽሐፍ የሚባል ታሪክ መጽሐፍ የሚባል ጭምር እንዳለና ዩኒቨርሲቲ ከፍቶ ይሄንን ሁሉ ያስተማረ ከብት ሲጠብቅ የነበረውን ከብት ትልቅ ነገር ነው። በተለይ ገበሬ በጣም ሊከበር የሚገባው ትልቁ የኢትዮጵያ የዓለም ክብር ገበሬ ነው። ነገር ግን እነዛ እረኞች ከከብት በስተጀርባ ነው አብዛኛውን ጊዜ የሚሄዱትና ከዛ ከከብት መጠበቅ አውጥተው አስተምሮ ይሄው አማራው አስተምሮ ለዚሁ ሊያደረሳቸው አማራው ነው በህዝብ ብዛት አንደኛ ነው ይሄንን ለዓለም አንደኛ መሆኑን በፔቲሽን መልክ አቅርቤ ራሱ አማራው ጭምር ሁለተኛ ሰፊውዝ በያለል ነበር አሁን ይሄን ማለት አቆመዋል እግዚአብሔር የተመሰገነ ይሁን እንግዲህ አማራው የተጨፈጨፈ የቱ ነው እንዴት ነው ሰላም የሚባለው እንዴት የሰላም ስምምነት የሚለው ቃሉ ብሎ ለል እንዴት ሰው ይያወቀ ያው እንዴት ሊባል ይችላል አማራው አገር አይደለም ውጣ የተባለ ካሰለጠነበት ካነቃው አገርና ምድር በሙሉ የኢትዮጵያ ምድር በሙሉ ያማራው አገር ጭምር ነው የሌላውም ኢትዮጵያዊ ያማራው ከጎረቤት አገር የመጣ አይደለም ከጎረቤት አገር የመጣው ማን ነው በሌላ ጊዜ እንነጋገርበታለን ስለዚህ አማራው እንደዚህ የተጨፈጨፈና ውጣ የተባለ እኛ በአሜሪካን አገር ወይ በውጪ በመንኖርበት ጊዜ የፈለግንበት ቦታ መሄድና መስራት የራሳችንን ንግድ መክፈት እንችላለን በአለም ውስጥ የለም የትኛው ሰላም ነው መጀመሪያ ሰላም የሚፈጠረው ትልቁ ቦታ ኦሮሚያ ብለው ከሁሉም የኢትዮጵያ ብሔር ተወስዶ ተነጥቆ አገር ለአገር ብለው ያዙ ነው ሰላሙ የሚጀምረው መጀመሪያ አዲስ አበባም አይደለም መጀመሪያ የሚጀምረው ኦኬ እና ከዛ የመላው ኢትዮጵያዊ ሰላም ሲመጣ ነው
በትክክል የአሜሪካን መንግስት አጠቃላይ የአሜሪካን ፖለቲሽያን ማለት ነው ኤሊቱ የአማራን ኮዝና የአማራን ህዝብ በጠላትነት ለማየት የሚያበቃ ምክንያት አለው ብለሽ ታያለሽ የአሜሪካ ኤሊቱ ክፍል ይሄ ካፒታል ሂል ያለው ለአማራ ያለው አመለካከት የጠላትነት ነው ወይስ ኒውትራል ነው ወይስ የወዳጅነት ነው እስቲ ባጭሩ ብትገልጭ
በጣም ቆንጆ ጥያቄ ነው አማራውን አሜሪካን መንግስት ልበል የአሜሪካን መንግስት ወይንም የውጭ ጉዳዩ ያው የአሜሪካን መንግስት ነው እና አማራን የሚጠላ የለም አማራን እንደውም እንግዲህ በግልጽ ላስቀምጠው እንደውም አማራን ከመላው የኢትዮጵያ ህዝብ የበለጠ እነሱ የሚያከብሩት አማራው ለምንድነው አማራው ኦርጋናይዘር ነው አማራው እያስተባበረ የሀገሪቱን አመራር ላይ ሲመራ እንዴት እንደነበረ አማራውን በደንብ አድርገው በአሜሪካን ታሪክ ውስጥ የአብርሃም ሊንከን መኝታ ላይ የተኙት የመጀመሪያው ጥቁር አጼ ኃይለ ሥላሴ ነው ያ ሁሉ ክሬደንሻላችን አለ 100ኛ አመት የአሜሪካንና የኢትዮጵያ ዲፕሎማሲ የዲፕሎማቲክ ግንኙነት ላይ ሲደረግ እኔ ራሴ እዛ ላይ በሚገባ በፕሮግራሙ ላይ እንዴት ነው የታወጅኩት ማለት ይቻላል ለምሳሌ በፓን አፍሪካኒዝም ጭምር ማለት ነው ሚኪሊላንድንም ጨምሮ ማለት ነው ጉዳዩ ባጭሩ እና በዛን ጊዜ ራሱ ያ ራሱ ያጼ ምኒልክን ጊዜ ሁሉ እየተከሰ ትልቅ ታሪክ አለው አማራው በአሜሪካን ታሪክ ውስጥ ትልቅ ታሪክ ያለው አማራው ነው ለምንድነው አማራው ነው ወቁኝ ይያል አይደለም በተግባር በዲፕሎማቲኩም በአጠቃላይ ግንኙነቱን በቀደም ሲል በዩናይትድ ኔሽንን ከመቋቋሙ በፊት የነበረው ሊግ ኦፍ ኔሽንን በንግስት ጣይቱ ንግስት ዘውዲቱ ጥያቄ አጼ ኃይለ ሥላሴ ያስመዘገቡት ሄዶ ማለት ነው እዛ ውስጥ ጀምረን ኢትዮጵያ ትልቅ ፓወር ያማራው ትልቅ ፓወር ያለው ንቃት ያለው የውጭንም የውስጡንም አድርጎ ያገናዘበ የሚሰሩ ንጉሶች የነበሩት ስለነበረ በጥቁርነት ሳይሆን አጼ ምኒልክ ጥቁር ናቸው ቀለማቸው ጄት ብላክ የሚባለው ነው ለምሳሌ ኦኬ ያንን ቆዳ ዛቸው ላይ ግን አይታያቸውም ይላቸው አይታየውም ይሄ አሜሪካኑ ማለት ነው ምንድነው እነሱም ያዩት ሊደርሺፕ ችሎታህን አስተሳሰብህን ነው ዋናው ስለዚህ አማራውን እንደውም እነሱ እኔን ባልቀበልም ማለት ነው እኛ በጥቁርነታችን ራሳችንን ስነ ልቦናችን መከበር አለበት እንጂ ነጭ ነው እንድንባል አንፈልግም ነገር ግን እንደ ነጩ ነው አስተሳሰቡ አስቀድሞም ያያል አስቀድሞም ይጠነቀቃል አስቀድሞም ያወጣል አንዳንድ ነገር ስለዚህ ይዘጋጃል ስለዚህ ይሄ ሁሉ ሆኖ ሊግ ኦፍ ኔሽን ውስጥ ስንገባ ከዛን ጊዜ ጀምሮ አሜሪካን የአሜሪካን መንግስት ጣሊያን ኢትዮጵያን እንዳትወር በጊዜው ፕሬዝዳንቱ ራሱ ወደ አውሮፓ ሄዶ ስብሰባ ሊደረግ የቻለው አማራው ያቃሉ አማራው ኦኬ የአማራው መንግስት አመራር በዚህ ደረጃ ከዛ በኋላ ደግሞ ያንን ሊግ ኦፍ ኔሽኑን ያፈረሰው የጣሊያን ኢትዮጵያ መድፈሩና መሸነፉና በሁለት ማለ ያለው ኢትዮ ኢታሊ ኢትዮ ኢታሊን ምንድነው ወር በሚለ መጽሐፉ አለኝ እኔ በደንብ በዛ ደረጃ ሁሉ ተደርጎ የአሜሪካን ጦር ወይንም ደግሞ መከላከያ በሙሉ ኤርፎርስ ያጠናው የነበረው ይሄንኑ የአሜሪካኑን አመራር ስልት ከዚህ ታሪኩ የአማራው ተጽፎ በደንብ የተቀመጠ ነው። ነገር ግን አማራው ላይ አሜሪካን ጥርስ ይዛ የነበረው ምንድን ነው? አሜሪካን መታወቅ ያለበት ጥርሷን የነከሰችው የኮሎኔል መንግስቱ ኃይለማርያም ስልጣን ላይ ሲወጡ አማራ ናቸው ተብሎ ወደ ሶሻሊስት ኢትዮጵያ ወደ ሶሻሊስት ስትሆን በአንድ ጊዜ ወይ ኦቨርናይት ማለት ይቻላል በዛን ጊዜ ነው። ከዛ በኋላ እንግዲህ የተደረገውን ሁሉ ሰው የሚያውቀው ነው የሚያውቀው አንተ በምታውቀው ነው ወደ ሶማሊያ አሜሪካን ሄደች ማለት ነው። ከዛ በኋላ ወያኔ ቦታ እንዲስ ካደረጉ በኋላ ግን የአማራው ላይ ችግሩ ምንድን ነው? አማራው ላይ ተባብረው ያው ወያኔ እንዲገባ አደረጉበት። ያም ሆነ አሁን ስላለው የሚጠቅመውን ምንድን ነው አሜሪካን የምትፈልገው? እንዴት ነው የምታየው? አማራው ሲጠየቅ ስቴት ዲፓርትመንቱን ከላይ ያልከው ስንጠርቼ ነው የምነግረው ካስፈለገም ባይደንን ጭምር ነው ምን አማራው ኦርጋናይዝድ አይደለም። በቃ እሳት ሲቃጠል እኮ አንተ ተባብረ ከቤተሰብ ጋር አሳቱን በአንድ ላይ ለማጥፋት ካልሞከርክ ውጪ ዝም ብለህ ብትጮ ጎረቤት የማይመጣም ስልክ የማይደወልልም። ከዛም አንፃር እነዮ ማለት እንደው በሲምፕል አስተሳሰብ በቀላል አስተሳሰብ ማለት ነው ይሄ ነው ያለው። ስለዚህ አማራው በጣም ሰፊ ታሪክ ያለው ስለሆነ የተባበሩት መንግስታትን መስራች ነች ራሷ አንዷ ሀገር ነች መስራች በኋላ አይደለም የገባችው ሊግ ኦፍ ኔሽን በሷ ሲፈርስ ልክ ኢምፖርታንት ሀገር ስለሆነ ዩናይትድ ኔሽን ሲፈጠር ጀማሪ ሆነች ማለት ነው። ትልቅ ክብር አለው አማራው በምንም አይነት ነው ምል የአማራው ክብር የመላው አፍሪካ የመላው ጥቁር ህዝብ ክብር ነው። ይሄ ነው መታወቅ ያለበትና ተዘጋጅቶ መዘጋጀት ብቻ ነው የሚያስፈልገውና እነሱ ሬዲ ናቸው። እነሱ የአሜሪካ መንግስት ዝግጁ ነው አማራውን ለመቀበል። ግን እንዴት ይሆናል? ሲመጣ ነዋ በሩን እኮ እየዘጉ አስቸገሩን አንዳንድ ከርሳማ አማሮች። አዎ ወንዶቹ በተለይ ይሄ ነው።
ፓን አፍሪካኒስት ነሽ፣ የፓን አፍሪካኒስት ሙቭመንት ውስጥ የራስሽ ስም አለሽ። እዚህ ጋር የአማራ ብሔርተኝነት አለ። አንዳንድ ሰዎች የአማራ ብሔርተኝነት ከኢትዮጵያ ብሔርተኝነት ጋር የተጣላ ነው እና አማራ በአማራነቱ መደራጀት ማለት ከኢትዮጵያ ማማ ላይ መውረድ ነው ብሎ የሚናገሩ አሉ። አንቺ ይህንን እንዴት አስታርቀሽ ነው አንደኛ ፓን አፍሪካኒስት፣ ሁለተኛ የኢትዮጵያ ብሔርተኛም ነሽ፣ በሶስተኛ ደረጃ ደግሞ አሁን በአማራነትሽ የአማራ ድምፅ ነሽ እና እነዚህ ሶስቱን እንዴት አስታረቅሻቸው? የሚጣሉበት ቦታ አለ ወይ? ይህን እስቲ ግልጽ ብታረጊ።
በመጀመሪያ የሚጣሉበት ቦታ የለም። አማራውን ፓን አፍሪካን ሙቭመንት የሚያውቀው ኳሜ ንክሩማ እነ ኔሬሬ በአጠቃላይ መጀመሪያ ሲጀመር አንድ ሆነው ፈረሱ። የፈረሰውን እነ ሴኩ ቱሬ ሶስት ሆነው አንዱ ፕሬዚደንት ሌላው ከዛ ቀጥሎ የስልጣን እንኳን ሽማ ሳይኖር አንድ ላይ ሆነው ፈረሰ። ባጭሩ ማና ፈረሰ? ይኸው አገር ቀምጠው ቀኝ ገዢዎቹ ራሳቸው ከዛ የወጡት እንዲፈርስ ተደረገ። ከዛ ከወደቀበት አንስቶ አማራው በአጼ ኃይለ ሥላሴ በጠቅላይ ሚኒስትር አክሊሉ ሀብተወልድ እና በአቶ ከተማይቱ በተለይ ጋሽ ከተማ እሱ በጣም ፓን አፍሪካኒስት ነበረ በደንብ እና በስደትም ኬንያ ሳይቀር ሱዳን፣ በተለይ ኬንያ ብዙ ኖሯል፣ እዛ አድጓል ማለት ይቻላል። እና ይሄንን የአፍሪካ አንድነት የአፍሪካ በአፍሪካ ውስጥ በዓለም ውስጥ ደግሞ ጥቂት አገሮች ድል አድራጊ ተብሎ ኢትዮጵያ የተጠራች ስለሆነች እዚሁ ነፃ እንዳያመች ተብሎ ለሌላው ለጠላት እንዳያመች ለቀኝ ገዢዎቹ ተብሎ ሄድኳርተር ዋናው የድል አድራጊዋ መሬት ኢትዮጵያ ላይ ትደረግ ተብሎ አማራውን ያን የመሰረተው ያውቃሉ። በዛ ላይ አማራው ባሪያ ይላቸዋል እየተባለ ሁሉ ዘመቻ ተደርጎ ነበር። እሱን ሁሉ እንዲቀረፍ አድርጌያለሁ እና እንደውም አንዱ ሙቭመንት ውስጥ በምክትል ፕሬዚደንትነት እንድሰራ የተቀበልኩበት ምክንያት ይሄንን በደንብ አድርጌ የተጠቀሙበትን ፍቆ ለማውጣት ብቻ ሳይሆን ድራሹን ለማጥፋት ነበረ። ስለዚህ ነው በ2020 በግሪጎሪያን ወይ በዚህ ሀገር አቆጣጠር ወይንም በልምድ በአውሮፓ አቆጣጠር እንደሚባለው የድብቁ የኦሮሚያ ጭፍጨፋና የአፍሪካ ከፋፋዮች ወይንም ደግሞ በእንግሊዝኛው ዘ ሂድን ጄኖሳይድ ኢን ኦሮሚያ ኢትዮጵያ ኤንድ ዘ ሰፐሬቲስት ኢን አፍሪካ በሚል ስልት ጀምሬ ሃይላይት ለማድረግ ስለ አማራ ያንሳወጣ ፓን አፍሪካኒዝሞች ፓን አፍሪካን ሙቭመንቱንና ኔትወርኩን ነው ከአፍሪካ በአለም ውስጥ ባንድ ላይ እዛ ውስጥ ያሳተፍኩት አለን ባንድ ላይ የምንገናኝበት ወዲያው እነሱ ተነሱ ስለ አማራው መቆም ሲጀምሩ አንዲት ሴት አመጡ በትግሬ ህዝብ ስም ተደረገና ከዛ ኖሞር በሚል የኖሞር የሚለውን ቃል የተወሰደው ምንድነው ከካናዳ ከሶስት ሴቶች ነው እሱ ሌላ ካናዳውያን ማለት ነው እና ያ ስም ይወሰድና በአንድ ነጭ ማለት
የነጠርቼ ተሰልፌ በፋኖስ የተሰሙ ጓደኞቼ የደም ዋጋ አላረክስ የደም ዋጋ አላረክስ ፋኖ ለነጻነት ፋኖ ለአንድነት ይዘምታል ጊዜ ለኢትዮጵያ የነጠርቼ ተሰልፌ በፋኖስ የተሰሙ ጓደኞቼ የደም ዋጋ አላረክስ የደም ዋጋ አላረክስ ፋኖ ለነጻነት ፋኖ ለአንድነት ይዘምታል ጊዜ ለኢትዮጵያ